ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጂት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 17ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ባለፈው ቅዳሜ በመስቀል አደባባይ በደረሰው የቦምብ ጥቃት 2 ሰዎች ህይወታቸውን ማጣታቸውና የአካል ጉዳት የደረሰባቸው ሰዎች ቁጥር 156 መድረሱን ለማወቅ ተችሏል። በአሁኑ ወቅት 40 ሰዎች በሆስፒታል እየተረዱ ሲሆን ከነዚህ ውስጥ 3ቱ ከባድ የመቁሰል አደጋ የደረሰባቸው መሆኑን ተነግሯል። ይህ በእንዲህ እንዳለ በቅዳሜ ዕለት የደረሰውን የቦምብ ጥቃት ለመመርመር የአሜሪካው የጸጥታው ተቋም FBI ባለሙያዎች ወደ ኢትዮጵያ የሚመጡ መሆናቸውን የአሜሪካው የንግድ ሚኒስቴር ምክትል ሴክሬታሪ ጂልበርት ካፕላን አዲስ አበባ ውስጥ ከውጭ ጉዳይ ባለስልጣኖች ጋር ባካሄዱት ውይይት ገልጸዋል። የቦምቡ ጥቃት የተካሄደው በወያኔ ድርጅት የጸጥታ አባሎች ነው የሚለው ጥርጣሬ ከፍተኛ ሲሆን ከቦምቡ ፍንዳታ ጋር በተያያዘ የአዲስ አበባ ፖሊስ ምክትል ኮሚሽነርን ጨምሮ ከ30 በላይ የሚሆኑ የጸጥታ ኃላፊዎችና ሌሎች ሲቪል ባለስልጣኖች በቁጥጥር ስር የተደረጉ መሆናቸው ታውቋል። በተያያዘ ዜና ባለፈው ቅዳሜ በተካሄደው ሰልፍ ላይ ተገኝተው ወደ አምቦ ሲመለሱ የነበሩ 14 ሰዎች ይጓዙበት የነበረ ሚኒባስ የመገልበጥ አደጋ አጋጥሞት ህይወታቸው ያለፈ መሆኑን ታውቋል። የሻቢያ መልእክተኞች በዚህ ሳምንት ወደ አዲስ አበባ እንደሚሄዱ የወያኔ የውጭ ጉዳይ ሚኒስትር አስታውቋል። መልእክተኞቹ ወደ አዲስ አበባ የሚሄዱት የአልጀርስ ስምምነትን ተግባራዊ ስለሚሆንበት ሁኔታ ለመነጋገር ነው ቢባልም የመጀመሪያው ግንኙነት በጉዳዩ ላይ አጠቃላይ ግንዛቤ ለመጨበጥና ምናልባትም የታቀደውን ዶክተር አብይ አህመድን የአስመራ ጉዞ ከማዘጋጀት ያለፈ አይሆንም በማለት ለጉዳዩ ቅርበት ያላቸው ምንጮች ይናገራሉ። ዩጋንዳና ኢትዮጵያ በየሀገራቸው ያለውን የስደተኛ ቁጥር በሐሰት ክፍት በማድረግ ከዓለም አቀፉ ህብረተሰብ ተቋሞች ስርቆት አካሂዷል በሚል መወገዛቸው ተነገረ። ሁለቱም ሀገሮች በተለይ የህፃናት ስደተኞችን ቁጥር ከፍ አድርገው አቅርበዋል ተብሏል። ወያኔ በኤርትራ ስደተኞች ስም በርካታ የትግራይ ተወላጆችን ወደ አውሮፓ፣ ካናዳና አሜሪካ ልኳል ያሉ ክፍሎች ስደተኞችን ባሉበት ለመርዳት በሚል ከአውሮፓ ህብረት ያገኘውን ሚሊዮን ብሮችን ለራሱ ጥቅም አውሎታል በሚል ተጋልጧል። ቀደም ብሎ በአማራ ተወላጆች ላይ ከፍተኛ ወንጀል ፈጽሟል ተብሎ የሚከሰሰውና በቅርቡም በደቡብ አካባቢዎች በተከሰቱ ግጭቶች እጁ አለበት የሚባለው ሽፈራው ሽጉጤ በገዛ ፈቃዱ ካላፊነት የወረደ መሆኑ ተገለጠ። ግለሰቡ የመልቀቂያ ጥያቄውን ያቀረበው በመካሄድ ላይ በሚገኘው የደህዴን ማዕከላዊ ኮሚቴ ስብሰባ ላይ ሲሆን የሚለቀው ከድርጅቱ ሊቀመንበርነትና ከስራ አስፈጻሚ አባልነት እንደሆነና በድርጅቱ ማዕከላዊ አባልነት ግን እንደሚቀጥል ገልጿል። በአካባቢው ሲካሄዱ የነበሩ ግጭቶች በርሱ አመራር ስር በመካሄዳቸውና የፌዴራል ተግባሮች ለማከናወን መቀመጫውን አዲስ አበባ በማድረጉ ምክንያት የአካባቢው አስተዳደር በሚፈልገው ወቅት ሊገኝ ባለመቻሉ ስራውን የለቀቀ መሆኑ ገልጿል። የድርጅቱ ሊቀመንበር ቦታው ከኃይለማርያም ደሳለኝ የወሰደው ሽፈራው ሽጉጤ የወያኔው ድርጅት ባለስልጣኖች የቅርብ አገልጋይም የነበረና በወንጀልም የሚፈለግ ሲሆን በቅርቡ ለጠቅላይ ሚኒስትርነት በተደረገው ምርጫ የወያኔ ህወሓት ባለስልጣኖች የመጀመሪያ ምርጫ አድርገው የመረጡት መሆናቸው ታውቋል። በሶማሊያ የፑንትላንድ አካባቢ አስተዳደር ባለስልጣኖች ከእሁድ ጀምሮ በመቶ የሚቆጠሩ ኢትዮጵያውያን ስደተኞች ወደ አካባቢው መጡ መሆናቸውን ገልጸዋል። ካለፈው ግንቦት ወር ወዲህ 7000 የሚደርሱ ስደተኞች ወደ አካባቢው መጡ መሆናቸውን የስደተኞች ድርጅቶች ባለስልጣን እየገለጹ ይገኛሉ። ኢትዮጵያውያን ስደተኞች አብዛኞቹ የሚሄዱት ወደ የመንና ሳውዲ አረቢያ ሲሆን ፑንትላንድ ለጥቂት ጊዜ መቆያ መሸጋገሪያ አድርገው እንደሚጠቀሙም ታውቋል። የሰብአዊ መብቶች ጸር የሆነውና የመንን ሊያወድም ጦርነት የሚያካሄደው ሳውዲ አረቢያ ተከልክሎ የነበረውን ሴቶች መኪና መንዳት ሽር ያለው ብሎ ሴቶች መኪና መንዳት ቢጀምሩም ይህን መብትና ሌሎችን መብቶች በመጠየቃቸው የታሰሩ በርካታ ሴቶች እንዳልተፈቱ ለማወቅ ተችሏል። ሳውዲ አረቢያ የአሜሪካን እስራኤል ወዳጅ ብትሆንም በዓለም አቀፍ ደረጃ አንደኛ የህዝብ መብት ተረጋጭ ኋላ ቀር አስተዳደር እንዳላት ይታወቃልም ተብሏል። በሌላ በኩል ከወያኔ ጋር ሆኖ አገራችን የበዘበዘው አላሙዲ አሁንም በሪያድ ከተማ በቁም እስር ላይ የሚገኝ ሲሆን በወያኔ ቁጥጥር ስር የተመሰረተው የኢትዮጵያ የአሰሪዎች ኮንፌዴሬሽን ስልት ስራ ያለው በቅድሚያ ይንቱጃን ለማስፈታት ሳውዲን ዲለምን መወሰኑም አስታውሷል። በሶማሊያ በሰሜን ኪስማዮ የሚገኘው የአራሬ ድልድይ ለመቆጣጠር የሶማሊያ ወታደራዊ ተቋም ባካሄደ ጦርነት 7 የአልሸባብ አባላትን መግደሉን አስታውቋል። ከተገደሉት መካከል አንድ የታንዛኒያ ተወላጅ የሆነ ተዋጊ እንደሚገኝበትም ታውቋል። በተያያዘ ዜናም በሰሜን ምስራቅ መቋድሾ ታጣቂዎች በአንድ ሚኒባስ ላይ ባደረሱት ጥቃት 5 ሰዎች መሞታቸው ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው። We'll be right back.
ምርኮኛ በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 17 ተማሪዎቹ የሚከተለው ክፍለ ጊዜ መምህርስኪ ጋር ድረስ ፀሐይ ለመሞቅ በየቦታው ቆመው ይጫወታሉ። ታረቀኝ ካንዱ ቡድን ጋር ተቀላቅሎ ከጨዋታው በመቋደስ ላይ ሳለ ድንገት አይኖቹ ራቅ ብላ ከቆመች ተማሪ ላይ አረፉበት። በአካል ከቡድኑ ጋር ቢሆንም በሐሳቡ ግን ተለይቷቸዋል። ልጅቱ የምዝገባ ጊዜ ከፊቱ ተሰልፋ የነበረች ልጅ ነች። በጣም ትገርመዋለች። አንዳንዴ በጣም ተጫዋች፣ ሌላ ጊዜ ደግሞ እጅግ ኮስተር ትመስለዋለች። በአንደኛው ሴሚስተር በፍጹም የማትለያት ጓደኛ ነበረቻት። ከጓደኛዋ ጋር የተማማሉ እስከሚመስሉ ድረስ አንዳቸውን ያለ አንዳቸው ማግኘት የማይታሰብ ነበር። አንዳንዴ በተመስጦ ሲያወሩ ለተመለከታቸው በከፍተኛ ያገር ጉዳይ ላይ የሚነጋገሩ ይመስላሉ። ሌላ ጊዜ ደግሞ ሳቃቸው የሌሎቹን ተማሪዎች ሁሉ ቀልብ እስከሚገዛ ድረስ ረጅምና ነጻ ይሆናል። ግርም ይሉታል ታረቀኝን። ታረቀኝ ስማቸውን ለማወቅ ጊዜ አልወሰደበትም። ፍሬወትንና እመቤትን ለይቶ ያውቃቸዋል። ፍሬወትና እመቤት ለምንም ነገር ደንታ ያላቸው አይመስሉትም። ተማሪው የፊት ወንበሮችን ለመያዝ በክፍል በር ላይ ሲታገል እነሱ ዳር ቆመው ይመለከታሉ። ተማሪው ሁሉ ገብቶ ከተቀመጠ በኋላ ገብተው መጨረሻው ወንበር ላይ ይቀመጣሉ። አንዳንዴ ክፍልም ላይገቡ ይችላሉ። የመጀመሪያዎቹ የክፍል ፈተናዎች በተሰጡበት ጊዜ ተማሪ ሁሉ በጥያቄና መልስ መከራውን ሲያይ እነሱ ግን የሚታዘቡ ይመስሉ ነበር። ሁኔታቸው ትዕቢተኛ ስለሚያስመስላቸው አንዳንዴ ታረቀኝን ያናድዱትና ምን ይለጥጣቸዋል ይላል ለራሱ። ቢሆንም አይኖቹን ከሚስቡት ተማሪዎች መሃል ሊያወጣቸው አልቻለም። አንደኛ ሴሚስተር አልቆ በገና የሚሸኙት ተሸኝተው የፈተና ውጤታቸው ትምርታቸውን ለመቀጠል ያስቻላቸው ሁሉ ተመልሰዋል። ታረቀኝ በሁለተኛ ሴሚስተር እመቤት ያለመመለሷን ከሁሉ ሰው ቀድሞ ነው ያስተዋለው። ፍሬወት ሌላ ጓደኛ ለመያዝ ሙከራም አላደረገችም። በብቸኝነቷ ገፋችበት። ክፍል መግባትና መውጣት፣ አንዳንዴ ምግብ ቤት ገብታ ለብቻዋ መመገብ፣ ከዚያ ደግሞ ላይብረሪ መግባት ብቻ። አንዳንዴ በሐሳብ ጭልጥ ብላ መሄዷን በሚገባ ተመልክቷል። በጣም በተወሰኑ አጋጣሚዎች ከሌሎች ተማሪዎች ጋር ስትነጋገር አስተውሏታል። ምንም አይነት አናፋርነት አላየባትም። በሚገባ ትጫወታለች። አካሄዷ ራሱ ልበ ሙሉነቷን ይናገራል። ካንገቷ ቀና ብላና ራሷን ከፍ አርጋ በእርጋታ ስትራመድ በራስ መተማመኗን የሚመሰክር ይመስላል። ግርም ይለዋል ታረቀኝን። ጓደኛዋ የት ሄደች? የገና ተመራቂ ሆና ይሆን ይላል ለራሱ ብቻዋን ባያት ቁጥር። ብቻዋን ሲያያት እያደር እያሳዘነችው ተቸገረ። አንዳች ነገር እንዲያስብላት ያደርገዋል። በተለይ በየክፍለ ጊዜው መሃል ብቻዋን ስትሆን አብሯት መሆን ያሰኘዋል። ግን ስለ እርሷ የሚያውቀው አንዳችም ነገር ስለሌለው ይፈራል። በጣም አልፎ አልፎ ከመትከላከላቸው ልጆች መረጃ ማግኘት ፈለገና አብሯቸው መሆን አዘወተረ። በወሪ መሃል አንዳንድ ጥያቄዎችን ጣል በማድረግ የተወሰነ መረጃ አገኘ። አይገርምህም? ስታያት ትብተኛ ቢጤ ተመስላለች እንጂ እንዴት ምስኪን መሰለች። ደሞ በትምርት እንዴት ጎበዝ እንደሆነች ብታይ። የማረግ ተማሪ እንደሆነች ታውቃለህ? አለችው አንደኛው ልጅ። መረጃው የበለጠ ሊያውቃት የመፈለክ ስሜቱን አበረታበት። ተረቀኝ ደና ገቢ ያላቸውና የተደላደለ የሚባል ኑሮ ከሚኖሩ ቤተሰቦች የተወለደ የቦሌ ልጅ ነው። ቦሌ የኑሮ መለኪያ ነው። ማንነታቸውን መደበቅ የሚፈልጉ የደሃ ልጆችም ሰፈራቸው ቦሌ መሆኑን መናገራቸው የተለመደ ነው። ታረቀኝ ግን ሰፈሩ ብቻ ሳይሆን አለባበሱና ሰውነቱ የኑሮ ሁኔታውን የሚመሰክሩለት ልጅ ነው። የሚቆጠርለት መልክ ባይኖረውም ጎረድረድ ያለ ወንዳወንድ መልኩ ከመካከለኛ ቁመቱ ጋር ሲታይ የሴቶችን ቀልብ የሚስብ ነው። በተለይም የተጠቀለለ የሚመስለው ጥቁር ዞማ ጸጉሩን የማትመኝ ሴት የለችም። ከሁሉም በላይ ግን በጸባይ የታደለ መሆኑ የሴቶችን ልብ በአንድ ጊዜ ያሸንፍለታል። የሁለተኛ ደረጃ ተማሪ እያለ በዙሪያው የሚያሰልፋቸው ሴቶች በርካቶች ነበሩ። ቤተሰቦቹ እድገት በህብረት እንዳይዘምት ወዲያ ወዲህ ብለው አመቻችተውለት ነው እንጂ ዘመቻ መሄድ ነበረበት። ዘመቻ ለመሄዱን በደስታ ነበር የተቀበለው። እናም ጓደኞቹን ሸኝቶ እሱ አዲስ አበባ ቀረ። በመቅረቱም ሥራ አልፈታም። አባቱ በአንድ ትልቅ መስሪያ ቤት ሥራ እንዲያገኝ አደረጉ። ጓደኞቹ ከዘመቻ ሲመለሱ በናፍቆት ነው የተቀበላቸው። በብዙዎቹ ላይ ያስተዋለባቸው ለውጥ ታዲያ ዘመቻ ባለመሄዱ እንዲቆጭ አድርጎታል። መልካም ባህሪው ረድቶት ለውጣቸውን ለመጋራትና መንገዳቸውን ለመቀላቀል ጊዜ አልወሰደበትም። ጓደኞቹ የሚሆኑትን ሆነና የሚያደርጉትን አድርጎ ከትግሉ መሃል ገብቷል። ታረቀኝ የህይወት መንገዳቸው ባጭሩ ካልተቀጨባቸው ወጣቶች አንዱ ቢሆንም ያለፉት ጥቂት ዓመታት መንፈሱን ጎደሎ የሚያደርጉበት በርካታ ነገሮች ተተውበት አልፈዋል። የሚወዳቸው ጓደኞቹ ለሞትና ለስደት ተዳርገውበታል። እንደ ነፍሱ ይቆጥራት የነበረች ፍቅረኛውንም መስዋዕትነት ተቀብሏል። እናም ሰው ሲተክዝና ብቸኝነት ሲያበዛ ይጨንቀዋል። ፍሬወትንም ከህሊናው ሊያወጣት አልቻለም። እንዲያውም እንደምንም ብሎ ሊተዋወቃት ወሰነና ጊዜና ሁኔታ ይጠባበቅ ጀመር። ልደት አዳራሽ ከጓደኞቹ ጋር ምሳ ሲበላ ፍሬወትን በርቀት አያት። መቼም ሁልጊዜም አበላሏ አያስደስተውም። ስትበላ ምግብ የምትመገብ ሳይሆን የሆነ ነገር የምትለቅም ነው የምትመስለው። ፍሬወት በዚያን ቀን ከሰዓት በኋላ ላይብረሪ መግባት ፈልጋ ስለነበረ ነው ወደ ቤት ሳትሄድ የቀረችው። ላይብረሪ ከመግባቷ በፊት ምሳ ለመብላት ወደ አዳራሽ መግባት ነበረባት። ምሳዋን ተሰልፋ ብትወስድም ልደት አዳራሽ በተማሪ ቢሞላም ለእሷ ግን ብቸኝነቷን አልቀነሰላትም። ምሳዋን ለመብላት ተቀመጠች፣ ምግቡ ግን አስጠላት። የዩኒቨርሲቲ ምግብ እንኳንስ ለከፋው ለማንም ያስጠላል። የዩኒቨርሲቲ ምግብ ማባያው ጨዋታ ነው ይባል የለ። ዳቦውን እንደ ነገሩ መቆነጣጠር እንደ ጀመረች ምግብ ቤት ውስጥ አገልግሎት ከሚሰጡት ልጆች አንዱ መጣና በዚህ ብይ ተብለሻል ብሎ ሹካ ሰጣት። ማን ነው ያለኝ? አለችው ቀና ብላ። ልጁን በእጁ አመለከታት። ካሳያ ልጅ ጋር ንግግር ባይኖራቸውም ባይን ይተዋወቃሉ። ባንገቷ ምስጋና አቀረበች። ልጁ ከምግብ ቤት ስትወጣ ውጪ ጠበቃት። ታረቀኝ ይባላለሁ አላት። እበር ላይ ጠብቋት ፍሬህይወት ብላ ስሟን ለማስተዋወቅ ስትሞክር አውቀዋለሁ አላት። ብቸኝነትሽ ስላስጨነቀኝ ነው የምተዋወቅሽ አለ ቀጠል አርጎ። አመሰግናለሁ፣ ግን ብቸኛ መሆኔን በምን አወቅ? አለችው። ስለ ራሴ የማውቀውን ያህል ስለ አንቺ የማውቅ ይመስለኛል አላት በእርግጠኝነት። ያጋነን ከው አይመስልህም? አለችው ትንሽ በስጨት በማለት። ከመሰለሽ አንጠልጥሎ ተወው። ለማንኛውም ፍሬና ታረቀኝ ከዛን ቀን በኋላ እየተቀራረቡ ሄዱ። የሴሚስተሩ ትምህርት ገና በደንብ ሳይጀመር የወይዘሮ ስርጉት ጤንነት ማጣት እየተባባሰ ሄደ። በስንት ልመና እንደገና ሆስፒታል ለመሄድ ፈቃደኛ ሆኑ። ሐኪሞቹ ተስፋ እንደሌላቸው ነገሯቸውና ወደ ቤት መለሷቸው። ፍሬ አንድ ሳምንት ያህል ክፍል ሳትገባ ቀረችና በሁለተኛው ሳምንት የበላዩን እናት አላስቀምጥ ሲሏት ሄደች። ትምርት ቤት ስትሄድ ለምን እንደቀረች የጠየቃት የመጀመሪያው ሰው ታረቀኝ ነው። ነገረችው። በጣም አዘነ። ክፍል ገብታ ትምርት መከታተል አልቻለችም። ወዲያውኑ ወደ ቤት ተመለሰች። ወደ ቤት ስትመለስ ታረቀኝ ለማንኛውም ስልክ እንድትሰጠው ጠየቃት። ታረቀኝ በኢየሱስ ቀኑ ይደውላል። ችግሯን ለአስተማሪዎቿ እንደነገረላት ነገራትና እንዳትጨነቅ መከራት። አመሰገነችው። ብዙም ሳይቆዩ እናቷ ሞቱ። እሳቸው ሲሞቱ ሰማይ መሬቱ ተደፋባት። ትንሹን ሮቤልን የሚያጽናና ኃይል አልተገኘም። ባየችው ቁጥር ከማልቀስ ያለፈ ልታደርግለት ተሳናት። ማጋጣሚ እናቷ በሞቱ ሰሞን ፈቃደ አዲስ አበባ አልነበረም። ከ15 ቀናት በኋላ ከሄደበት ሲመለስ ከሚስጥረ ጋር እቤት መጣ። ታረቀኝ በለቅሶው ሰሞን ተመላልሶ አስተዛዘናት። በተለይም ከሮቤል ጋር ልዩ ግንኙነት ፈጠሩና ለሁሉ ሰው ያሸነፈው ሮቤል በመጠኑ መረጋጋት ቻለ። ታረቀኝ ባለውለታቸው ሆነ። ጸባዩም ቢሆን የሚወደድ ሆኖ አገኘችው። ለስለስ ያለና ግልጽ ነው። በቀላሉ ተግባቡ። ቤተኛነታቸውም ተጠናከረ። እናቷ ከታመሙ ጀምሮ ከርቸል ሊሄድ አታውቅም። ጓደኞቿ እንድትሄድ ሲጠይቋት ብዙም አላንገራገረችም። ፈቃደም ተጨምሮ ተሰባስበው ሄዱ። እሷ ከርቸል ሊሄዳ ታረቀኝ ቤት መጥቶ ሲያጣት መልእክት ትተውላት ከሮቤል ጋር ፊልም መግባታቸውን አወቀች። ደስ አላት። ታረቀኝና ሮቤል ከፊልም ሲመለሱ ቤት አገኟት። ከርቸሌ ማንን ልትጠይቅ እንደሄደች ሮቤል ነግሮት ታረቀኝ ስለ ፍሬ ማንነት ከሞላ ጎደል አውቋል። ቀስ በቀስ ከታረቀኝ ጋር ከአንድ ወንዝ የተቀዱ መሆናቸውን ተዋወቁ። ከእሷ ጋር ተመሳሳይ የኋላ ታሪክ ላላቸው ሰዎች ደግሞ ልዩ ግምት አላት። ታረቀኝ ትምህርቷን መከታተል እንድትችል በጣም አገዛት። ለሮቤል ስለምታስፈልገው ሙሉ ለሙሉ ከአዳሪነት ወደ ተመላላሽነት ተቀየረች። ዶርም ያሉ ዕቃዎቿን ጠቅልላ ቤቷ ገባች። በእናቷ ሕመምና ሐዘን ያመለጣትን ትምህርት ታረቀኝ እያስረዳት ከተማሪዎቹ ጋር እኩል መራመድ በመቻሏ ተደሰተች። አንዳንዴ በትምህርት መሃል ስለ ሌሎች ጉዳዮች አንስተው መጫወትም ጀመሩ። ፍሬ ጓደኝነትን የምታይበት ልዩ መነጽር አላት። ጓደኛ ማለት ለሷ የሚስጥር ተካፋይ ማለት ነው። ከሚስጥሮቹ አንዱ ደግሞ የፍቅር ሕይወቷ ነው። ለታረቀኝ አንድም ሳትደብቀው አጫውተዋለች። ስለ አንተነህ እንባ እየተናነቃት አውርታለታለች። አሁን ደግሞ ከፈቃደ ጋር ስለጀመረችው ፍቅር ስሜቷን ሳትደብቅ ትነግረዋለች። ቀስ በቀስ ለአንተነህ ያላትን ስሜት በማንነቷ ውስጥ አርቃ ደብቃው ፈቃደን የቱን ያህል እንደምትወደው እንደምትናፍቅ ምንም ሳይቀራት አጫውታዋለች። ጓደኝነታቸው በጣም እየጠነከረ በሄደ መጠን ግንኙነታቸው አቅጣጫውን እንዳይስት ስጋት ሲያድርባት የበለጠ ስለ ፈቃደ ማውራቷን ቀጠለች። እሷ የበለጠ ግልጽ በሆነች መጠን ግን ለታረቀኝ ጎልቶ የሚታየው የእሷ ሰብዕና እንጂ ለፈቃደ ያላት ፍቅር አልሆነም። እናም ታረቀኝ በልቡ ፍቅር ቋጠረ። ሊደብቀው ሊያምቀው ቢሞክርም አሸነፈው። እቅጩን ነገራት።
እንዴት ይሆናል ታረቀኝ? እየነገርኩህ
አለችው። ፈልጌ ይመስልሻል? ነበር መልሱ። እሷን ብትሆን ታረቀኝን በጣም ትወደዋለች። እንዲያውም ሁለት ሰዎችን በአንድ ጊዜ ማፍቀር እንደሚቻል የተገነዘበችበት አጋጣሚ መሰላት። ቢሆንም ፍቅር ውሳኔ ነው የሚል ፍልስፍናዋን ታምንበታለች። እያንዳንዱ ሰው የተለያዩ ባህሪያት አሉት። በሁሉም አንጻር መልካም የሚሆን ሰው ይኖራል ብላ አትገምትም። በተወሰኑ ጉዳዮች ላይ የሚደነቅ ሰው በሌሎች ደግሞ ደካማ ሊሆን ይችላል። እናም አንድን ሰው በተወሰኑት ባህሪያት ሌላውን ደግሞ በሌሎቹ ማፍቀር ይቻላል። ታዲያ የፍቅር ውሳኔነት የሚመጣው እዚህ ላይ ነው። የፍቅር ውሳኔነትና የግለሰብ ጠንካራነት የሚለካው በዚሁ ነው ብላ ታምናለች። ሆኖም በተመለከተቻቸው ውሱን ባህሪያት አንድ ጊዜ ያፈቀረችውን ፈቃደን ያን አሮጌ ጃኬቱን እስካንገቱ ቆልፎና ግንባሩን ኮስትሮ የታሰረበትን ሰንሰለት እያጨለጨለ አይዞሽ ያላትን ፈቃደን በሌላ ላትለውጠው ወሰነች። ለእሷ የፍቅር ትርጉም ይኸው ነው። ለራስ የገቡትን ቃል ሳያፈርሱ በጽናት መኖር። እናም ለታረቀኝ የፍቅር ማመልከቻ ጀርባዋን ሰጠች። ያም ሆነ ይህ ጊዜ ቀመሩን አይስትም። በዚህ ሁኔታ ሁለተኛው ሴሚስተር ተጠናቀቀ። እድሜ ለታረቀኝ ውጤቷ አመርቂ ባይሆንም ጥሩ የሚባል ሆነ። ውጤታቸውን አይተው ሲመለሱ እንዴት አርጌ ላመስግን ታረቀኝ? አለችው ፍሬ።
ለምኑ?
አላት። እዚህ ግቢ መቆየት የቻልኩት ባንተ መሆኑን አተኸው ነው? አለችው አይን አይኑን እየተመለከተች።
ምን ያረጋል ውለታ መመለስ አታውቂበት?
አላት ትኩር ብሎ እየተመለከታት።
ውለታ መመለስ ባለመቻሌ የሚቀርብኝ እኔ መሆኔንም አውቀዋለሁ አለችው ደግሞ። ምን ለማለት ፈልገሽ ነው?
አለ ታረቀኝ እያሾፈች መስሎት።
የእውነቴን ነው፣ ፍቅር የመርህ ጥያቄና የውሳኔ ጉዳይ ባይሆን ኑሮ ያንተ ለመሆን አላመነታም ነበር አለችው በቀላሉ። ያንተ በምትሆነው ልጅ ሳላውቃት እንደምቀናባት ብታውቅ ምን ትላለህ? አለችው።
ታረቀኝ የፍሬህይወት ነገር አንዳንዴ ግራ ይገባዋል። የተሰማትን መደበቅ የለም። ምስጢር የሚባል ቃል በመዝገበ ቃላቷ ውስጥ ያለ እስከማይመስለው ድረስ ግልጽነቷ ይገርመዋል። የምታወራለት ደግሞ ድንገትና በቀላሉ ነው።
ግን ሰዎች እንዴት ጨካኞች ነን?
አለችው ስላንተነህ የነገረችው ቃል።
በምን?
አለ ታረቀኝ።
አሁን እኔ ካንተነህ ሌላ ሰው መውደድ ነበረብኝ?
አለችው ራሷን እየወቀሰች። ፍሬህይወት ስሜቷን ሳትገልጽ በፍጹም አታልፍም።
ታረቀኝ ጉዴ ፈላ
አለችው አንድ ቀን ደግሞ ከክፍል አካባቢ እግንቡ ላይ እንደተገመጡ።
ምን ነው ምን አጋጠመሽ?
አላት።
እንቅልፍ ሳይወስደኝ እኮ ነው ማድረው
አለችው በማስተዛዘን።
ለምን?
አላት።
ለፈቃደ ያለኝ ፍቅር እየባሰብኝ ሳይሆን አይቀርም አለችው። ያላችሁት አብራችሁ ማፍቀርሽ ምን ያስጨንቃል?
በግድ የለሽነት መለሰላት።
እኔ እንጃ ብቻ ለደቂቃ እንኳን ባንለያይ ይፈልጋለሁ አለችው ስሜቷን ለማጋራት እየጣረች።
ብሽቅ አለ ታረቀኝ።
ታዲያ መፍትሄው ቀላል አይደለም እንዴ? መጋባት ይቻላል
እየተናደደ መለሰላት።
የሞትክ እንዲህ አይነት ምክር ጠይቄሃለሁ
አለችው።
በቃ ሌላ ጨዋታ አምጪ
አላት ታረቀኝ። ሁልጊዜም በፈቃደ ይቀናበታል። እንደ ፍርዬ አይነት ፍቅረኛ በማግኘቱ የታደለ ሰው መሆኑን እያሰበ ዓ.ም. ግንቦት ወር ዕለቱ ቅዳሜ ከረፋዱ 5 ሰዓት
ነው። የተለመደ የቀጠሮ ሰዓት ፍሬ ለቀጠሮ በመዘጋጀት ላይ ሳለች ግን የተለየ ስሜት ተሰማት። የመፍራት ይሁን የማዘን ምንነቱን ያለየችው የሆነ ስሜት ሰላም አልሰጥ እያለ አስጨነቃት። ለባበሰችና ከቤት ወጣች። ሰዓቱ 5:30 ሆኗል። ለቀጠሯ ግማሽ ሰዓት ያህል ይቀራታል። ታረቀኝን አስታወሰችው። ትናንት ዛሬ ከፈቃደ ጋር ስላላት ቀጠሮ ስትነግረው ገጽታው ላይ ያየችው መከፋት ውስጧን ረበሸው። ግን ምን ማድረግ ትችላለች? ብዙ ሳትቆም ታክሲ አገኘችና ገባች። ሰላም አልሰጥ ያላት ስሜቷ አልተዋትም። ግን ለምን የመንግስት ስራ አስፈለገው? ለዚያውም ደግሞ ክፍለ ሀገር ገና 6 ወር እንኳን ሳይሞላ የጀመረውን ስራውን በደንብ ሳይሞክረው አለች ለራሷ። ከሁለት ቀናት በፊት ለፈቃደ ስልክ ደውላ የነገራትን አስታውሳ ስልክ ስትደውልለት ስራ እኮ አገኘው አላት ፈቃደ፣ የምስራች የሚነግራት ይመስል። የምን ስራ አለችው ደንገጥ ብላ። የመንግስት ነዋ። መቼ ፈልገው? አንዳንዴ ሳያስቡት ነው የሚገኘው። ስለተገኘ ብቻ ይገባል እንዴ? ለውጥ ያስፈልጋል። ለማንኛውም ስንገናኝ እናወራለን ብለው ነበር ስልኩን የዘጋቸው። ያ ይሆን እንዴ ይህን ስሜት የፈጠረብኝ? ወይንስ የታረቀኝ ነገር ነው ያሳሰበኝ? አለች ለራሷ ታክሲ ውስጥ ተቀምጣ መንገድ ስትጀምር። ፒያሳ ልክ ከታክሲ ስትወርድ ፈቃደን አገኘችው። እዚህ ነበር እንዴ ቀጠሯችን? አለች ገርሟት። የጻድቃን ቀጠሮ ሆኖ ነው አላት እየቀለደ። የት እንደሚሄዱ መነጋገር አያስፈልጋቸውም። ሁልጊዜም ቅዳሜ ምሳ የሚበሉት ጣይቱ ሆቴል ነው። አቅጣጫዋን ወደዚያው ስታደርግ ግን ቆም አደረጋትና ዛሬ ለውጥ ያስፈልገናል አላት የቀኙን መንገድ እየያዘ። እንዴት ነው የዚህ ሰሞን ለውጥ? ብቻ እኔንም እንዳትለውጠኝ አለችው በምጸት። መጠርጠር መልካም ነው አላት አንገቷን እያቀፋት። አዲስ አበባ ሬስቶራንት እንደ ወትሮው ሁሉ ግጥም ብሎ ሞልቷል። ትልቁን አዳራሽ አልፈው ወደ ውስጥ ገቡ። እዚያም ቢሆን ቦታ የለም። ወደ ሌላው ክፍል ገቡ። ቀንቷቸው 2 ዱካዎች አገኙና ተቀመጡ። ቤቱ የንጉሳውያን ቤተሰብ ግብር የሚያበሉበትን አዳራሽ ይመስላል። ቁርጥ፣ ጎድን ጥብስ፣ ዝልዝል ጥብስ፣ ክትፎ፣ ዶሮ ወጥ፣ ጠጅ፣ ቢራ፣ ብቻ ሁሉም እንደየስሜቱ ያዛል፣ ያስቀርባል፣ ይበላል፣ ይጎራረሳል፣ ያወካል። ያዘዙት ምግብ ሲመጣ ፊታቸው ቀይ ልብስ ለብሶ ጉብ ያለው መሶብ ተከፈተና ትሪው ተቀመጠበት። ምግባቸውን እየተጎራረሱ መብላት በመጀመር ከታዳሚው ተቀላቀሉ። ዛሬ ቢራ ጠጪ አላት ፈቃደ። ከመቼ ወዲህ አለችው። ለለውጥ ያህል አላት እየሳቀ። ለውጥ የወቅቱ መፈክር መሆኑ ነው። አዎ ደስ እንዲለኝ አንድ ጠጪ። ተስማማችለት። ትኩር ብሎ ተመለከታት። ምን ነው አለችው። ነገ እኮ ነው የምሄደው። የት ነው የምትሄደው? ስራ አገኘው አላልኩሽም? ስለሱማ መነጋገር አለብን። ጊዜ ግን የለንም። ምን ማለት ነው? ድንገት ተቆጣች። ማለቴማ መነጋገር የምንችለው ዛሬ ብቻ ነው። አሁንም አልገባኝም። አውቀሽ ነው አይደል? አለ ፈርጠም ብሎ። ፈቃደ ትልቅ የሚባል ባይሆንም መጠነኛ የግል ሥራ አለው። ቤተሰቦቹ ከእስር ቤት ወጥቶ 2 ወር ሳይቆይ ነበር የግል ሥራ እንዲጀምር ገንዘብ የሰጡት። እናም ከጓደኛው ከኤፍሬም ጋር የእንጨት ቤት ከፈቱ። እንጨት ሥራው የሚያኩራራ ባይሆንም ትልቅ ከሚባል ደሞዝ ያላነሰ ትርፍ እንደሚያስገኝ እርግጠኛ ናት። የሚኖረው ከቤተሰቦቹ ጋር በመሆኑ ወጪ የለበትም። ከጓደኛው ጋር ጥሩ መግባባትና መተማመን እንዳላቸው ነው የምታውቀው። ቆይ በሥራ ላይ የተፈጠረ ችግር አለ እንዴ? አለችው በጣም እየገረማት። የለም አለ ባጭሩ። ከኤፍሬም ጋር ተጣላችሁ? አለች ደግሞ። ዝም አላት። ንገረኝ እንጂ ደህና ስራህን የሚያስተው ምን ተፈጠረ? እኔ ታማኝነትን ከሁሉ በላይ ነው የማየው። ታዲያ ማን እምነት አጎደለብህ? ኤፍሬም ድርሻውን እስካሁን አላሟላም። ለምን እንደሆነ ጠይቀዋል? ብዙ ጊዜ ነግሬዋለሁ። ግን ደሞዙን ይወስዳል አይደል? አሳምሮ። ታዲያ በዚህ መደራደር ይቻላል ነበረ? ድርሻውን መክፈል ካልቻለ ለተወሰነ ጊዜ ያለ ደሞዝ በመስራት ሊያካክሰው ይችል አልነበር? ይከፍላል ብዬ ስላሰብኩ ይህን አላደረግኩም። ወደፊትም ማድረግ ይቻላል። ስራውን ሊተወው ያስባል። ታዲያ ሁለታችሁም ስራውን ትታችሁትስ? በቃ አሁን እሱን እንርሳው አለ ፈቃደ ፍስጭት ብሎ። ከአዲስ አበባ ሬስቶራንት ወጥተው ወደ ፒያሳ ተመለሱ። ቲያትር ብናይስ አለችው ድንገት ማዘጋጃ ቤቱን ስታየው ትዝ ብሏት። የራሳችንን ጨዋታ እንድንጫወት ነው የምፈልገው አለና ቁልቁል ወደ ክሪያዚስ ወረዱ። ቡና በመጠጣት ላይ ያሉ ዛሬ መቼም እምቢ እንደማትኝ እርግጠኛ ነኝ አለ የቡና ስኒውን በጠረጴዛው ላይ እያሽከረከረ። ምኑን አለችው ድንገተኛ ጥያቄው አስደንግጧል። ምን እንደሆነማ ታውቂዋለሽ፣ ይኸው በልምምጥ 6 ወራት አለፉ። ግን ምን የሚያስቸኩል ነገር አለ? አብረን ስንሆን እንደርስበት የለ? ገና ከ3 ዓመታት በኋላ ወይስ አሁን እንድንጋባ ፈቃደኛ ነሽ? የምንጋባ ከሆነ ትቀራለህ? የመንግስት ሰራተኛ ለማግባት ፈቃደኛ አይደለሽም ማለት ነው? ስለዛ እንኳ አስቤ አላውቅም። የማገባው ደግሞ አንተን እንጂ ስራህን አይመስለኝም። ወደማልፈልገው ነገር እየገፋሽኝ መሆኑ ግን ይግባሽ። በጣም ኩስትርትር አለ። ዛሬውኑ ውሳኔሽን እፈልጋለሁ። እኔ ግን አብረን በመዝለቃችን ላይ እምነቱ ካለን ሌላው ጉዳይ ለምን መቀበል እንደሚያቅተን አይገባኝም። ያም ሆነ ይህ ዛሬ ቁርጡን ማወቅ እፈልጋለሁ። በውሳኔ ላይ ጥርጣሬ ያለህ ማለት ነው? ሌላ ምን ትርጉም ልሰጠው እችላለሁ? ለመጋባት ከወሰን በሌላው ላይ የማንስማማበት ምክንያት ሊዋጥልኝ አይችልም። ከርሱ ሌላ የማግባት ሐሳብ እንደሌላት እንዲረዳላት ትፈልጋለች። በጣም እንደምታፈቅረውም ጭምር። ግን ለምን አያምነኝም አለች ለራሷ። ችግር ካለ በግልጽ እንድነግርኝ ይፈልጋለሁ አለ ከጥቂት ዝምታ በኋላ። ለምን ግን አታምነኝም አለችው በውስጧ የነበረውን ጥያቄ። ጥርጣሬ ያለብሽ አንቺ ነሽ። እንዴት ሳታስበው ተቆጣች። ባትጠራጠሪኝማ ይህን ያህል ደጅ መጥናት አያስፈልግም ነበር። የልቡን ሲያደርስ በቃ በቃ፣ ባላሰብኩት መንገድ አትሂድ። ይህ አይነት ሐሳብ ለሰከንድ እንኳ መጥቶብኝ እንደማያውቅ እንድትገነዘብልኝ ይፈልጋለሁ። ቁጣዋ ለራሷም ተሰማት። በርካታ ጥያቄዎች በአእምሮዋ ውስጥ ተመላለሱ። ፈቃደን ተመለከተችው። እንደዚህ አለት ከፍቶ ታይታው አታውቅም። አሁንም ቡና የጠጣበትን ስኒ ማሽከርከሩን አልተወም። በእናትህ አሁን ይሄ ጉዳይ እንዲህ ያስተክዛል? አለችው ዝምታው ሲረዝምባት። በቃ ተይው፣ ስሜቴን ልትረጅልኝ ባለመቻልሽ አዝናለሁ አለና አስተናጋጁን ሂሳብ እንዲወስድ ጠራው። ይህ ነገር ለፈቃደ ይህን ያህል ትልቅ ከሆነ አለች ለራሷ። ወደ አመሻሹ ላይ ዝናቡ ማጉረምረም ያዘ። የክረምቱ ወር እየተቃረበ ቢሆንም ከዋለው የግንቦት ወር ቃጠሎ አኳያ ዝናቡ የተጠበቀ አልነበረም። ፍሬና ፈቃደም ዝናብ ከመጀመሩ በፊት ውሳኔያቸውን ሰጥተው ማደሪያቸውን መያዝ አለባቸው። እሺ አዳር የት ነው? አለችው ደግሞ ድንገት ሳያስበው። ሁሉ ነገር ተመሰቃቅሎብኛል። በፍጹም ያልጠበቅኩት ነገር ነው። በቃ ደህና ደሪ። ትቷት ሊሄድ ተነሳ። እንዲህ ነው የምንሰነባበተው ማለት ነው? ነገ እንደሚገናኝ ሰው በእናትሽ ግራ አጣጋቢኝ ፍርዬ በቃ እሺ አብረን እንደር በምን አይነት ፍጥነት እንደቀፋት መግለጽ ይከብዳታል ብቻ መንፈሱ ሙሉ በሙሉ ተቀይሮ ድብርቱ ሁሉ ወዲያውኑ ለቀቀው አጋጣሚው ገረማት እለቱ ሮቤል እንደተለመደው አክስታቸው ቤት የሚያድርበት ቀን በመሆኑ ምቹ ነበር ፈቃደ የጉዞ ሻንጣውን ይዞ ሊመጣ ወደ ቤቱ ሲሄድ እሷ ስልክ ደወለችና ለበላዩንና ትምርት ቤት እንደምታድር ነገረቻቸው ሆቴል ስታድር በህይወቷ ለመጀመሪያ ጊዜ ነው ልቧ በጣም ትመታለች ሰው ሁሉ እሷን ብቻ የሚመለከት መሰላት በዚያ ላይ የሚጠብቃትን ነገር ታስባለች ፈቃደን ስታየው ገጽታው ከደስታ በስተቀር ምንም አይታይበትም ልዩነታቸው ገረማት የሷ ልብ ሰዓቱ እንዲርቅ የሱ ደግሞ እንዲቀርብ ይፈልጋሉ ክፍሉ በጣም ንጹህ ነው ግን አስጠላት ዝም ብላ ቆመች ስሜቷ ዝብርቅርቅ አለባት ፈቃደ እጇን ይዞ እስኪያስቀምጣት ድረስ አልተነቃነቀችም አታሳመመኝም አይደል አለችው ጥያቄውን ሳታስበው ነው የጠየቀችው ወድሻለሁ እኮ ፍርዬ አለ ፈቃደ ድምጹ ለየት ያለ ቃና አለው እንዲህ እንድትጨነቂ በፍጹም አልፈልግም ፈቃደ ግርግዳው ላይ ያለውን መጥሪያ ተጫነው አስተናጋጁ ወዲያውኑ ከተፋለ ያስተናጋጁን ፊት ማየት አሳፈራት እንዳመጣቱ ትዕዛዙን ተቀብሎ በፍጥነት ሄደና 3 ቢራዎችና አንድ አምቦሃ ይዞ መጣ አስተናጋጁ ሲወጣ ፈቃደ በሩን ቆለፈና ተመለሰ ፍርሃቷ ጨመረባት ከምታቀውና ከምትወደው ሰው ጋር ያለሽ መሆኗን እስከምትዘነጋ ድረስ መንፈሷ ተረበሸ ምን ነው ፍርዬ አለ ፈቃደ ሁኔታዋን ተመልክቶ ቢራውን ከፍቶ ሰጣት ሳታንገራግር ተቀበለችው አስገድጄ እንደመጣሁሽ አልተሰማኝ እኮ ፍርዬ ተጫዋች እንጂ ፈቃደንም ግራ ገባው እንዴት እንደጀመሩት ሳታቀው ሌላ ጨዋታ ውስጥ ገብተው ለረጅም ሰዓት አወሩ ፍርሃቷ ሁሉ ለቀቃት ያለምንም ማስጠንቀቂያ ኃይለኛ ዝናብ መጣል ጀመረ በዝናብ አልጋ ውስጥ መሆን አትወጂም አላት ፈቃደ ተነስቶ ልብሱን እያወላለቀ እንደገና ፈራች ልብሶቿን ማውለቅ አልቻለችም ፈቃደ እንደ ትንሽ ልጅ ልብሷን አወላልቆ አልጋ ውስጥ አስገባት ዝናቡ ዶፉን ያወርደዋል የፈቃደ ሰውነት ግሏል የፍሬ ልብ ደግሞ በፍርሃት ትናወጣለች ተቃቅፈው ተኙ ፈቃደ እንደ ሕፃን ልጅ እያሻሸ የሚያባብላት መሰላት ቶሎ አድርጎት እንዲወጣላትም ተመኘች ድርጊቱ ባላሰበችው ጊዜ ከመፈጸሙ ባሻገር ከፈቃደ ጋር ይህንን በማድረጓ ምንም የሚሰማት ነገር የለም አብሮነታቸው እስከ ወዲያኛው ሊዘልቅና በትዳር ሊተሳሰሩ ቃል የተገባቡት ገና በመጀመሪያው ዕለት ነበር እናም ልቧን አደፋፍራ ራሷን ዘና አደረገችው ዝናቡ መጣሉን አላቋረጠም የፈቃደም ሰውነት መፋጀቱን ጨምሯል ፍቅሩን የሚገልጽበት ቃላት ያጠሩት ይመስላል እሷ ደግሞ በተዘበራረቀ ስሜት ውስጥ ነች ቀስ በቀስ ስሜቱን እንድትጋራው አደረጋት ፍርሃቷን አጠፋው በስሜቱ ግለት እሷንም አሞቃት በጆሮዎቿ ያንደበቱን የፍቅር ቃላት እያዳመጠች ሰውነቷ የወንድነቱን ጥንካሬ እንዲቋቋም ለማስቻል ራሷን አዘጋጀች ህመሙን ሳይሆን ፍቅሩን ለማሰብ ጥረት አደረገች ስሜቱን ልታበላሽበት እንደማይገባት ራሷን አሳመነችው ፍርዬ የለም አላት ፈቃደ በደከመ አንደበቱ ምኑ አለችው ግራ ተጋብታ ለማንኛውም በጣም ተደስቻለሁ አለና በቀስታ ሳማት አቀፋት። ከጥቂት ደቂቃዎች በፊት የነበረው ጥንካሬ በጭራሽ የለም። በጣም ገረማት። ይህን ያህል ያደክማል እንዴ? የጠየቀችው ራሷን ነበር። ዝናቡ ጋብ ብሏል እንጂ አላባራም። ፍርዬ የለም የሚለው የፈቃደ ድምፅ ተደጋግሞ ተሰማት። የበለጠ ግራ ገባት። የፈቃደን ፊት በቀስታ ዳበስ አደረገችው። አልቦታል። ግሯን ቀስቀስ አደረገችው። የህመም ስሜት ተሰማት። ድንገት ትዝ አላትና መብራቱን አበራች። ምን ነው ፍርዬ? አለ ፈቃደ በደካማ ድምፅ። መታጠብ እፈልጋለሁ አለች። ለማየት የፈለገችውን ማየት አልቻለችም። የእውነትም የለም አለች ለራሷ። ደነገጠች። የበለጠም ግራ ገባት። እግሯን እንደገና አንቀሳቀሰችው። በጣም አመማት። ለጥቂት ደቂቃዎች ብቻ ታገሽኝ፣ አብረን እንታጠባለን አላት ፈቃደ። ካልጋ ወርዳ ለመራመድ ስትሞክር አቃታት። እግሮቿ እንደ ወትሯቸው አይደሉም። እየጎተተቻቸው ወደ መታጠቢያ ቤት ስትሄድ ፈቃደ ደርሶ ደገፍ አደረጋት። ሰውነታቸውን እየታጠቡ በጭንቅላቷ ውስጥ የሚመላለሰው ሐሳብ አስጨነቃት። ሲወራ የሰማችውን ያህል ባይሆንም ህመሙ አለ። ግን ደሙን ምን ወሰደው? ድንቅ አላት። መንፈሷ ተረበሸ። ፈቃደንም መጠየቅ ፈራች። ስላደረግሽው ተጸጸትሽ እንዴ? አላት ፈቃደ ለመጀመሪያ ጊዜ። አንተ ግን ደስ ብሎሃል? አለችው ጥያቄውን በጥያቄ በመመለስ። አዎ ፍርዬ ደስ ብሎኛል አለ። የድምፁ ቅላጼ ግን ደስተኛነቱን አልገለጸላትም። ፈቃደን ደስ ሲለው ታውቃለች። ከልብህ ነው? አለች ፊቷን ወደ እሱ አዙራ። ለምን ዋሸሽኝ? በፍጹም አልዋሸሁህም አለችው በሚርገበገብ ድምፅ። የጠበቀችው ጥያቄ ነበር። የበለጠ ግራ ተጋባች። ስሜቷም የበለጠ ተመሰቃቀለባት። ፈቃደ የሆነውን ነገር በደንብ እንዲያስረዳት ተመኘች። ለመጠየቅ ግን ድፍረት አጣች። አምንሻለሁ ፍርዬ፣ ከልቤም ተደስቻለሁ አለ ደግሞ ፈቃደ። ታጥበው ጨርሰው ሰውነታቸውን እያደረቁ ሳሉ ፈቃደ ትኩር አድርጎ ተመለከታት። አይኖቿን አሸሸቻቸው። አቀፋት። በጣም ጥብቅ አድርጎ አቀፋት። ሳማት። የበለጠ ግራ አጋባት። ከሰማቻቸው ታሪኮች አንፃር የፈቃደ ድርጊት በጣም ተለየባት እና ለማቀፉም ሆነ ለመሳሙ አጸፋውን አልመለሰችለትም። በራሷ ሐሳብ ውስጥ ጠፋች። ደስታዬን እንድታበላሽብኝ አልፈቅድም አለ ፈቃደ ፊቷን ወደ እሱ እያዞረ። ልታስረዳኝ ትችላለህ? በምን ምክንያት ሊሆን እንደሚችል ልትነግረኝ ትችላለህ? አከታትላ ጠየቀች። የባለሙያ መልስ የለኝም፣ ግን እንዲህ አይነት ሁኔታ በተለያዩ ምክንያቶች ሊከሰት ይችላል የመለሰላት ተረጋግቶ ነው። እኔ ግን አዝኛለሁ ፍርዬ። እርግጠኛ እንድትሆኝ ይፈልጋለሁ። በጣም ደስ ብሎኛል፣ ደግሞም በጣም አምንሻለሁ። ሊያረጋጋት ሞከረ። ተመልሰው ተኙ። የፈቃደ ሰውነት በጣም ያቃጥላል። ከውሃ ውስጥ የወጣህ አትመስልም አለችው። እንደገና አቀፋት፣ ሳማት። ምንኛ የታደልኩ ነኝ! ንጹሕ እኮ ነሽ ፍርዬ አላት በጆሮዋ። ትንፋሹ ጆሮዋን ሞቃት። ምን እንደሚያደርጋት ግራ የገባው ይመስል ቀና ብሎ ተመለከታት። ስላመናት ደስ አላት። ጠዋት ዝናቡ ሙሉ ለሙሉ አላቆመም። የዝናቡ ካፊያ ጣሪያና ኮርኒሱን ዘልቆ ባይሰማም በመስኮቱ መስታወት ውስጥ ይታያል።
አንድ ሰዓት ከ30 ደቂቃ ይላል ሰዓቱ። የክፍላቸው መዝጊያ በቀስታ ተንኳኳ። አቤት 5 ደቂቃ ብቻ አለ ፈቃደ እየተነሳ። ማን ነው አለችው ፈቃደን በቀስታ። ሹፌሩ ነው እዚህ መሆኔን ማታ ነግሬዋለሁ አለ ወደ መታጠቢያ ቤት እየገባ። ልብሶቿን በፍጥነት ለባበሰች። ከአልጋው አጠገብ ያለው ኮሞዲኖ ላይ ያለው ያምቦሃ ጠርሙሱ አልተከፈተም። ስታየው ውሃ ጥም ተሰማት። ከፈተችና ግጥም አርጋ ጠጣችለት። ያምቦሃው ጋዝ አይኖቿ እንባ እንዲያቀሩ አደረጋቸው። ፈቃደ እየተጣደፈ ተዘገጃጀና ለመሄድ ተነሳ። አልሸኘም እንዴ አለችው እንባ በአይኖቿ እየሞላ። መኪናው እዚሁ ነው አለ ባንደኛው እጁ ቆጥጥ አርጎ እየሳማት። ደህናውኝልኝ ፍርዬ እወድሻለሁ አላትና ወጣ። መቼ ነው የምንገናኘው አለችው። እጽፍልሻለሁ። እሺ ደህናውን አለች በተከፋ አነጋገር። መውጣቱን ትቶ ተመለሰና ሻንጣውን አስቀምጦ እንደገና አቀፋት። ሳማት። እንደሚወዳት ነገራት። በቃ ሂጅ አለችው የመኪናውን መቆም አስባ። ያላንቺ መኖር እንደማልችል አውቀዋለሁ አለ የበሩን እጀታ እንደያዘ። ደህና ግባ አለችው ከእንባዋ እየታገለች። ሚስትረ ልብስ መቀየሪያው ክፍል ገብታ የሥራ ልብሷን ያወለቀችው በደመ ነፍስ ነው። ከሰዓት በኋላ ከዳኙ ጋር ወዳላቸው የተለመደ ቀጠሮ ለመሄድ ነው የምትሰናዳው። ሁል ጊዜም እሁድ ከሰዓት በኋላ የምትለብሳቸው ልብሶች ልዩ ናቸው። የሥራ ባልደረቦቿ እነዚህ ልብሶቿን በሚገባ ያውቋቸዋል። ከሰዓት በኋላ የት እንደምትሄድም ያውቃሉ። ዳኙንም ያውቁታል። ታድለው ይላሉ ሁል ጊዜም ተሰናብታቸው ስትወጣ። ዛሬ ግን የወትሮው ደስተኝነትና መረጋጋት አይታይባትም። የተረበሸች ትመስላለች። የሥራ ጓደኞቿ ሁኔታዋን አይተው በመጠየቅና ባለመጠየቅ መሃል እያሉ ደህና ዋሉ አለችና ለጥያቄም ጊዜ ሳትሰጥ ወጣች። ስሜቷን መቆጣጠር ባለመቻሏ በራሷ ተናደደች። መንገዷን ሁሉ ስለ ፍሬና ስለ ፈቃደ እያሰበች ነበር። እንደተለመደው ዳኙ ቀድሟት ደርሷል። አጠገቡ እስከምትደርስ በትኩረት ተመለከታት። ምን ሆነሻል? አላት እየሳማት። ጊዜያቸውን እንዳታበላሸው በመስጋት ላትነግረው ፈለገችና ምንም አለችው ወንበሯን አስተካክላ እየተቀመጠች። አውቅሻለሁ ምንም መልስ አይሆንም አላት ትከሻዋን እየደባበሰ። ጊዜያችንን ማበላሸት አልፈልግም። ወደ ቤት ስንሄድ ብነግርህስ አለችው። ምንም ቀጠሮ አያስፈልግም። ተነጋግረንበት ስናበቃ እንዳልተፈጠረ ልንቆጥረው እንችላለን። ካልሆነ ግን ቆይታችን ሁሉ አይጥምም አላት እንደተረጋጋ። ዳኙ አለችው ድንገት። አቤት አላት ደንገጥ ብሎ። ሁኔታዋ አላማረውም። አንድን ሰው ባልጠበቅከው ቦታ ብታገኘው ምን ታደርጋለህ? አለችው በትኩረት እየተመለከተችው። እንደ ሁኔታው ነው አላት በደፈናው። እሺ አንድ ሰው ሁለት የማይገናኝ ባህሪ ሊኖረው ይችላል? አለችው ደግሞ። ምናልባት። ጥያቄሽ ግን አልገባኝም። ለምን ለመጠየቅ የፈለግሽውን በቀጥታ ጠይቅኝም አላት ግራ ገብቶት። ስለጨነቀኝ ነው ዳኙ። የፈቃደ ነገር በጣም ገርሞኝ። ዳኙ አቋረጣት። ፈቃደ ምን አለሽ? አለ በቁጣ። እኔንማ ምን ይለኛል? ከሌላ ሴት ጋር ስለማየው ከራሴ ጋር እየታገልኩ ነው አለችና ገላገለችው። ከሌላ ሴት ጋር መሆን ማለት ታዲያ? አቋረጠችው። ዝም ብዬ ተጠራጥሬ እንዳይመስል አብሮ ማየት ብቻ ሳይሆን የግንኙነቱን አይነት በሚገባ ተመልክቼ ነው። በተለይ የዛሬ ሳምንት ያየሁት አይን ያወጣ ነበር። በጠዋት ወደ ሥራ ስገባ አብረው ሳገኛቸው ትንሽ እንኳን አላፈረም። ጭራሽ ትናን ደግሞ ይዟት መጣ። ስሜቴን መቋቋም አቅቶኝ ወዲያውኑ ለፍሬ ልነግራት ፈልጌም ነበር። በእውነት ነው የምልህ ወንድ እንድጠላን ያረገኝ አለችው ስሜት ውስጥ ገብታ። ማጠቃለያ መስጠት እንኳን አይቻልም። ሁላችንንም ጨፍልቀሽ እንዳንድ ሰው ልትመለከችን ከሆነ ታላቅ ስህተት እየሰራሽ ነው አላት ተኮሳትሮ። እሺ በልቤ ውስጥ ትልቅ ቦታ የምሰጠውን ፈቃደን በእንዲህ አይነት ጉዳይ ላይ ውርድ ብሎ ሳገኘው ምን ልበል አለች ሚስጥረ ግራ እንደገባት። ፈቃደን የምታውቂ ግን በምንድን ነው አላት ዳኙ። የማውቀው በትግል ጥንካሬው ቢሆንም ቢያንስ ፈቃደ ፍሬን እንዴት እንደሚወዳትና እሷን ለማግኘት የሆነውን አውቃለሁ ቆጣ አለች ሚስጥረ። ያልተረዳሽው ነገር ቢኖር ፍቅር ቀመር ያለ መሆኑን ነው። ፍቅር ለሁላችንም አንድ አይነት ትርጉም እንዲኖረው ቀመር መሆን አለበት። ምክንያቱም በሂሳብ አንድ ሲደመር አንድ ሁለት ከመሆን ያለፈ ውጤት የለውም። ለፍቅር ግን ይህ አይሰራም። ፍቅር ሁሉንም የሚያስማማ አጠቃላይ መገለጫ ቢኖረውም እያንዳንዱ ሰው ደግሞ ለፍቅር የሚሰጠው የራሱ ትንታኔ ሊኖረው ይችላል። በእርግጥ ለፍቅር ተመሳሳይ ትርጉም ያላቸው ሰዎች ሲገናኙ ተመሳሳይ መንገድ ሊከተሉ ይችላሉ አቋረጠችው። ፍልስፍና አታርገው እንጂ እንደምትለው ቢሆን እንኳን የፍቅር ግንኙነት ከመጀመር በፊት አቋምን መገላለጽ የሚያስፈልግ ይመስለኛል። እርግጠኛ ነኝ ፈቃደና ፍሬ ተመሳሳይ ፍልስፍና ሊኖራቸው አይችልም። ፍሬ እንኳንስ አብራ ሆነ ለተለያቻቸውም ሰዎች ታማኝ ለመሆን የምትፈልግ ሰው ነች አለችው። እንግዲህ ልናደርግ የምንችለው ነገር ካለ እንነጋገርና ወደ ራሳችን ፍቅር እንመለስ። ስለ ሰው ፍቅር ስንጨነቅ የራሳችንን እንዳንተው እሰጋለሁ አላት። ያየሁትን ልንገራት አለችው ድንገት። ቀደም ቢል ምንም አልነበረም፣ አሁን ግን ፍሬ ፈቃደን ያፈቀረችው ይመስለኛል። እንዳትጎዳ ፈራለሁ አላት። እያወቅኩ ዝም ልበላት ማለት ነው አለች ጥፋተኝነት ተሰምቷት። ይመስለኛል አላት ዳኙ። ያንተ የፍቅር ፍልስፍና ግን ምንድነው አለችው ሳያስበው። አትጠራጠሪ፣ የፍቅር ኮክቴል ጥሞኝ አያውቅም አላት። የፍቅር ኮክቴል ደግሞ ምንድነው አለችው ያልገባትን ሳትጠይቅ የማታልፈው ሚስጥረ። የኮክቴል ግብዣ እየተዟዟሩ ከዚያም ከዚያም መቀማመስ አይደል? በፍቅር ጉዳይ መልከስከስ አልወድም ማለቴ ነው አላት። አምናለሁ አለችው። ወደ ራሳችን ጉዳይ እንግባ አላትና ተስማማች። ዳኙ ስለ ወደፊት ህይወታቸው ያሰበውን ነገራትና በሰፊው ተወያዩ። ብዙም ሳይቆዩ አብረው መኖር እንዲጀምሩ፣ የራሳቸውን ትንሽ ሥራ በጋራ እንዲሰሩ፣ ሁለቱም ትምህርታቸውን እንዲቀጥሉ ተስማሙ። ሚስጥረ ከዳኙ ጋር ያሳለፈችው ጊዜ ያስደሰታት ቢሆንም ቤቷ ስትገባ ሐሳቧ ወደ ፍሬ ሄደባትና ደስታዋን ከፈለባት። ፍሬን ስታስባት አመሸች። ላላ ፕሮግራማችን በዚሁ ይጠናቀቃል። የነገው ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።